ይህ የአሜሪካ ድምጽ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 19 2016 ዓ.ም ዝግጅታችን ጀመረ። በታላቁ ህዳሴ ግድብ ጉዳይ በአዲስ አበባ የተደረገው ውይይት ያለ ስምምነት መጠናቀቁን ተከትሎ ኢትዮጵያና ግብጽ አንዳቸው ሌላቸውን እየወቀሱ ይገኛሉ።
Within the context of the rules and regulations of international law that
በተሻጋሪ በሆነ የተፈጥሮ ሀብት ላይ በተለይም ደግሞ በተባበሩት መንግስታት የጸደቁ ዓለም አቀፍ ህጎችና ደንቦች ባሉበት የአንድ ሀገር ብቻ የሆነ ሉዓላዊነት የሚባል ነገር የለም።
የሰማችኋቸው ግብጽንና ኢትዮጵያን እያወዛገበ ባለው የኢትዮጵያ ህዳሴ ግድብ ዙሪያ የአሜሪካ ድምጽ ያነጋገራቸው የግብጽ የውጭ ጉዳይ ሚኒስትር ሐሰን ሹክሪ ናቸው።
ኢትዮጵያ ይህንን ውሃ ስታለማ ኢኩቴብልና ሪዘርቭ የሆነ አጠቃቀም ሌሎችን በከፋ መንገድ ባለመጉዳት የሚል ነው። ይሄ ተፈጽሞ ነው ያለው።
አሁን ደግሞ የሰማችሁት በኢትዮጵያ በኩል በህዳሴ ግድብ ተደራዳሪ ቡድን አባል የሆኑትን ፕሮፌሰር ያዕቆብ አርሳዶን ነው። በሁለቱ ሀገራት መካከል ስላሉት ልዩነቶች ከሁለቱ ባለስልጣናት ጋር ያደረግናቸውን ቆይታዎች ከዜናው በኋላ ይዘን እንመለሳለን። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤናስን ክብራትና ክብራን ከቅዳሜ ምሽት ዜና ጋር እንግዶልኝ ነኝ። በሶማሊያ ለሚገኘው የአፍሪካ ህብረት የሽግግር ልዑክ ኃይል የሚያዋጡ ሀገራት ሶማሊያ ልዑኩ ሀገሪቱን ለቆ የመውጣት ሂደት እንዲዘገይ ለጸጥታው ምክር ቤት ያቀረበችውን ጥያቄ እንደሚደግፉ አስታውቀዋል። ኬንያ፣ ኢትዮጵያ፣ ብሩንዲ፣ ጅቡቲ እና ኡጋንዳ በጋራ በመሆን 3000 የልዑኩ ወታደሮችን በቅርቡ ከሶማሊያ ለማስወጣት የተያዘው እቅድ እንዲዘገይ ለጸጥታው ምክር ቤት ጥያቄ አቅርበዋል። አምስቱ ሀገራት ወታደሮቹን የማስወጣቱ ሂደት በ90 ቀናት እንዲዘገይ ጠይቀዋል። በሶማሊያ ያለው የጸጥታ ሁኔታ አሁንም አሳሳቢ እንደሆነና በተለይም በሚለቀቁት ወታደራዊ ሰፈሮች አካባቢ ያሉ ነዋሪዎች ሁኔታ አሳሳቢ ነው ሲሉ አምስቱ ሀገራት ባቀረቡት ጥያቄ ላይ ማመልከታቸው ታውቋል። በሶማሊያ የሚገኘው የአፍሪካ ህብረት ኃይል እስከ 2024 መጨረሻ ድረስ ደረጃ በደረጃ ለቆ እንዲወጣ የጸጥታው ምክር ቤት በያዝነው የፈረንጆች ዓመት መጀመሪያ ላይ ውሳኔ አሳልፎ ነበር። በዙምባቤ በአንድ ማዕድን ማውጫ በደረሰ አደጋ 4 ሰራተኞች ሲሞቱ 5 የሚሆኑት አሁንም በናዳ ውስጥ ተቀብረው እንደሚገኙ ታውቋል። አደጋው ከመዲናዋ ሐራሬ 120 ኪሎ ሜትር ላይ በሚገኝ ማዕድን ማውጫ ትናንት አርብ መድረሱ ታውቋል። 21 የሚሆኑ ሰራተኞችን ማዳን መቻሉ ተገልጿል። የዙምባቤ ብሮድካስቲንግ ኮርፖሬሽን በበኩሉ 18 ሰዎች በጉድጓድ ውስጥ ተቀብረው ሊሆን እንደሚችል ዘግቧል። ከአራት ዓመት በፊት በደረሰ አደጋ አንድ የማዕድን ማውጫ ጉድጓድ በጎርፍ በመጥለቅለቁ 24 ሰራተኞች ሕይወታቸውን አጥተዋል። የዛሬ አንድ ዓመት በቡርኪና ፋሶ በመፈንቅለ መንግሥት ሥልጣን የተቆጣጠረው ወታደራዊ ሁንታ ቃል የተገባው ምርጫ ከመካሄዱ በፊት ለአገሪቱ ሰላምና ጸጥታ ቅድሚያ እንደሚሰጥ አስታውቋል። ትናንት በመዲናዋ በዋጋዱጉ የመፈንቅለ መንግሥት ደጋፊዎች አንደኛ ዓመቱን በማሰብ ሰልፍ ያደረጉ ሲሆን ወጣቱ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ቃል የተገባው ምርጫ የሚካሄደው የጸጥታው ሁኔታ ሲፈቅድ ብቻ ነው ብለዋል። ትራኦሬ በመፈንቅለ መንግሥት ሥልጣኑን የያዙት በተመሳሳይ በመፈንቅለ መንግሥት ፕሬዚዳንት ሮች ካቦሬን በማስወገድ ለስምንት ወራት ሥልጣን ላይ የቆየውን ሁንታ አስወግደው ነበር። ሕይወትን በሚቀጥፍ የበረታ ሁከት የተሰላቹት በርካታ የአገሪቱ ዜጎች መፈንቅለ መንግሥቱን ሲደግፉ፣ ምዕራቡ ዓለም ግን አውግዞታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ ከዩክሬን አራት ግዛቶችን ነጥቃ የተቀላቀለችበትን አንደኛ ዓመት በማስመልከት በቴሌቪዥን ንግግር ያደረጉት ቭላድሚር ፑቲን በዶኔትስክ፣ ሉሃንስክ፣ ዛፖሮዤዣ እና ኬርሶን ክልል ያሉ ነዋሪዎች በቅርቡ ባካሄዱት ምርጫ ከሩሲያ ጋር ለመሆን ያላቸውን ፍላጎት አሳይተዋል ብለዋል። ባለፈው ዓመት የተደረገው ህዝበ ውሳኔም ሆነ በቅርቡ የተደረገውን ምርጫ የምዕራቡ ዓለም ሐሰተኛ ሲል አውግዟል። ይህ በእንዲህ እንዳለ የዩክሬን ኃይሎች ሩሲያ ከለቀቀቻቸው 40 ድሮኖች ውስጥ 30ውን መትተው መጣላቸውን አስታውቀዋል። ኢራን ሰር ካማካዚ ድሮኖች መሆናቸው ታውቋል። ሮማንያ በበኩሏ በድብደባው ወቅት የአየር ክልሏን ጥሶ ካለፈቃድ የገባ ድሮን ሳይኖር እንዳልቀረ የአየር ኃይሉ አስታውቋል። በሌላ በኩል ነገ ከሚጀምረው የፈረንጆቹ ጥቅምት ወር ጀምሮ 130,000 የሚሆኑ ወንዶችን ለአስገዳጅ ወታደራዊ አገልግሎት መመልመል እንደሚጀምር የሩሲያ መከላከያ ሚኒስቴር ትናንት አስታውቋል። ወደ ሩሲያ በተቀላቀሉት ክልሎችም ምልመላው እንደሚካሄድ ሚኒስቴሩ ገልጿል። ምልምሎቹ በቀጥታ በጦርነት እንዲሳተፉ የሚደረግ ሳይሆን በተጠባባቂነት የሚያዙ መሆናቸውም ታውቋል። በአሜሪካ የተወካዮች ምክር ቤት የሪፐብሊካን ፓርቲ አባላት ጊዜያዊ በጀት እንዲጸድቅ ባለመደገፋቸው በአገሪቱ አቆጣጠር ከዛሬ እኩለ ቀን በኋላ የመንግሥት ሥራ የመዘጋቱን ዕድል አስፍቶታል። ለአጭር ጊዜ የሚዘልቅ በጀት ማጽደቁ ከሜክሲኮ ጋር ያለውን ድንበር ጥበቃ እንዲቀጥልና የምክር ቤቱ አባላት በበጀቱ ዝርዝር ጉዳዮች ላይ ለመወያየት ጊዜ ለማግኘት እጅግ አስፈላጊ ነበር ሲሉ የምክር ቤቱ አፈ ጉባኤ ሪፐብሊካኑ ኬቪን መካርቲ ተናግረዋል። ሐሳቡ ግን በወግ አጥባቂ የሪፐብሊካን ፓርቲ አባላቱ ውድቅ ሆኗል። ከሴኔቱ የሚመጣው የበጀት ሐሳብም በምክር ቤቱ ተቀባይነት እንደማያገኝ መካርቲ ቀድሞ ትዊተር አሁን ኤክስ በመባል የሚታወቀው የማኅበራዊ ሚዲያ መድረክ ላይ ገልጸዋል። በጉዳዩ ላይ ትናንት ምሽት ከፓርቲያቸው የምክር ቤት አባላት ጋር የተነጋገሩበት መሆኑንና የማለፍ ዕድል እንደማይኖረው እንደተረዱ መካርቲ አስታውቀዋል። ለሚቀጥለው 12 ወራት የሚውል በጀት ለማጽደቅ ምክር ቤቱና ሴኔቱ መስማማት ላይ ባለመድረሳቸው ከዛሬ እኩለ ሌሊት ጀምሮ የመንግሥት ሥራ መዘጋቱ የማይቀር መስሎ ታይቷል። በመጨረሻ አድማጮች፣ በኒውዮርክ ከተማና አካባቢው ትናንት በጣለው ኃይለኛ ዝናብ ምክንያት የምድር ውስጥ ባቡር ጣቢያዎች ሲጥለቀለቁ የላጓርዲያና ጆን ኤፍ ኬኔዲ አየር ማረፊያዎችም ለሰዓታት ተስተጓጉለዋል። ብሔራዊ የአየር ትንበያ አገልግሎት ባወጣው መግለጫ ዝናቡ ወትሮ በመስከረም ከሚታየው መጠን በላይ መሆኑንና ተጨማሪ ከባድ ዝናብ ዛሬም ይጠበቃል ብሏል። በጆን ኤፍ ኬኔዲ አየር ማረፊያ የተመዘገበው 21.97 ሴንቲሜትር ዝናብ ከ1960 ወዲህ የተመዘገበ ከፍተኛው መጠን ነው ተብሏል። ክብራትና ክብራን፣ ለምሽቱ ያስኩት ዜና በዚህ ተፈጽሟል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 19 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ከሰኞ እስከ እሁድ በራዲዮ እንዲሁም በራዲዮ ቲቪ የሚተላለፉ ዝግጅቶቻችንን በዌብሳይታችን amharic.voanews.com ወይም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ለሰዓት ወዲያዝ ነው የመጀመሪያው ቅንብር እንለፍ። ግብጽንና ኢትዮጵያን ያወዛገበ ባለው የኢትዮጵያ ህዳሴ ግድብና ሌሎች ተያያዥ ርዕሰ ጉዳዮች ዙሪያ የእንግሊዘኛው ክፍል ባልደረባችን ፒተር ክሎቲ ከግብጹ የውጭ ጉዳይ ሚኒስትር ሐሰን ሹክሪ ጋር ሰፋ ያለ ቃለ ምልልስ አድርጎ ነበር። ፒተር ከውጭ ጉዳይ ሚኒስትሩ ጋር ካደረገው ቆይታ አሉላ ከበደ በተለይ በግድቡና ተዛማጅ ርዕሶች ዙሪያ ያተኮረውን ክፍል እንደሚከተለው አሰናድቶታል።
ለቃለ ምልልሱ ፍቃደኛ ሆነው በመገኘታቸው የውጭ ጉዳይ ሚኒስትሩን በማመስገን ነው ፒተር ቃለ ምልልሱን የጀመረው። ግብጽ ጎረቤቷ ኢትዮጵያ በአባይ ወንዝ ላይ ግድብ በመገደቧ ስጋቷን ስትገልጽ ቆይታለች። ለመሆኑ ግድቡን በተመለከተ የግብጽ ዋነኛ ስጋት ምንድነው? የፒተር የመክፈቻ ጥያቄ ነው።
Egypt is a country with 96% of its territory desert. Civilization initiated in Egypt in the Valley of the Nile.
እንግዲህ ግብጽ ከቆዳ ስፋቷ 96% ያሉ በረሃ ሲሆን የግብጽ ስልጣኔም ከዚሁ ከናይል ወንዝ ሸለቆ ውስጥ ነው የሚጀምረው። በአሁኑ ወቅት ከህዝቧ 105 ሚሊዮን የሚደርሰውና 98% የሚሆነው የውሃ አቅርቦትም ሆነ የግብርና ስራው በናይል ወንዝ ውሃ ላይ የተመሰረተ ነው። እኛም ሁሌም የትብብር ስራዎችንና ናይልን ለልማት ማዋልን እንደግፋለን። በአሁኑ ወቅት ታንዛኒያውያን ወንድሞቻችን ለኃይል ማመንጫው የሚገነቡትን የግድብ ግንባታ በመርዳት ላይ እንገኛለን።
We don't have any problem that Ethiopia also takes advantage of this resource, but within the context of the rules and regulations of international law that govern transboundary water.
በደቡብ ሱዳን፣ በዩጋንዳና በሌሎች የተፋሰሱ ሀገራት ግድብን ለኢኮኖሚያዊ ጠቀሜታ እንዲያውሉ የሚረዱ ፕሮጀክቶች ነበሩ። እናም ከዚህ ሀብት ተጠቃሚ መሆናቸውም የሚፈጥርብን ምንም አይነት ችግር የለም። ነገር ግን ድንበራችን ተሻጋሪ ውሃዎችን በሚቆጣጠሩት ዓለም አቀፍ ሕጎችና መመሪያዎች አውድ ውስጥ ነው መከናወን ያለበት። ድንበር ተሻጋሪ በሆነ የተፈጥሮ ሀብት ላይ በተለይም ደግሞ በተባበሩት መንግስታት የጸደቁ ዓለም አቀፍ ሕጎችና ደንቦች ባሉበት የአንድ ሀገር ብቻ የሆነ ሉዓላዊነት የሚባል ነገር የለም። እናም የግድቡ ነገር ሳንቃወም ድርድሮቹ ለአስር ዓመታት ሲካሄዱ ቆይተዋል። የግድቡን ግንባታም ፈቅደናል። በድርድሩም የጠየቅነው ነገር ቢኖር ግድቡ የሚሞላበትና አሰራሩን በተመለከተ በግብጽም ሆነ በሱዳን እንዲሁም በተቀሩት የታችኛው ተፋሰስ ሀገሮች ላይ የጎላ ጉዳት በማያደርስበት ሁኔታ እንደሚከናወን ዋስትና እንዲሰጠን ብቻ ነው።
ፒተር ላቀረበላቸው ጥያቄ የሀገራቸውን ስጋቶች በመዘርዘር የገለጹት የግብጹ የውጭ ጉዳይ ሚኒስትር የኢትዮጵያን ጥቅም ሳይጓድል ስራ ላይ መዋል የሚችል በዓለም አቀፍ ደረጃ የተተገበረ የሕግ ማዕቀፍ መኖሩን በመጥቀስ ይሞግታሉ።
This has to be a predictable set of regulations, scientific, that we should adhere to and that in no way does it infringe or restrict Ethiopia in utilizing this dam for purposes of generating electricity and providing its developmental objectives.
እንዲህ ቢሆን እንዲህ ይደረጋል ማለት የሚያስችሉ ህጎች ወይንም የመቆጣጠሪያ መንገዶች ብለውም ልንከተለው የሚገባ ሳይንሳዊ አሰራር መሆን አለበት። እናም በምንም አይነት መልኩ ኢትዮጵያ ለኤሌክትሪክ ኃይል ማመንጫም ሆነ የልማት ግቦቿን ለማሳካት ግድቡን ከመጠቀም የማያግድ ወይንም ስምምነቶችን የማይጥስ ነው። የዳኑብ ወንዝ ኮሚሽንና የሴኔጋል ወንዝ ኮሚሽን የተባሉትን እኛ እንዲተገበሩ የምንሻቸው አፈጻጸም ስርዓቶች በሙሉ አንዳቸውንም ያላዛመደ፣ እኛ የጠየቅነውን የትኛውንም አይነት ዋስትና የማያረጋግጥ፣ በውሃ ሙሌትም ሆነ በአጠቃላይ ስራው የሚፈጠሩ ማናቸውም ነገሮች ለብቻ የመወሰን ፍላጎት አለ።
There are many examples of countries that have cooperated, that have put in place regulations and rules on how best to guarantee for both and all the countries of the river.
የሁሉንም ከውሃው ተጠቃሚ የሆኑ ሀገሮች ጥቅም መጠበቁን በውጉ ማረጋገጥ የሚያስችሉ ህጎችና ደንቦችን በማውጣት በመተባበር መስራት የቻሉ ሀገሮች በርካታ ምሳሌዎች አሉ። በተመሳሳይ ኃላፊነት በተሞላበት መንገድ በተለይ የታችኛው የተፋሰሱ ሀገራት ጥቅም መጠበቁን ማረጋገጥ መቻል ያስፈልጋል። እኛን የሚያክል መጠን ባለውና ህልውናው በውሃው ላይ በተመሰረተ ሀገር ላይ የሆን ፍሰት መገደብ ሊያስከትል የሚችለው መዘዝ እጅግ አውዳሚ ነው። በሚሊዮን የሚቆጠሩ ሰዎች መተዳደሪያቸውን ያጣሉ። የሚያስከትለው ያለመረጋጋት በመላው አካባቢው ላይ የሚያጠላ ይሆናል።
ነገር ግን አሁን ለዘረዘሯቸው ዋና ዋና ጉዳዮች መፍትሄ ለማምጣት ውይይቱ እየተካሄደ ባለበት መንገድ ላይ ግብጽ ደስተኛ አይደለችም እያሉ ነው ፒተር በማስከተል የወረወረው ጥያቄ ነው።
It's been 10 years of negotiations on issues that can easily be resolved because these are issues of science. They are numbers. They are easily resolved if there is a political will. But if there are...
በቀላሉ ሊፈቱ በሚችሉ የሳይንስ ጉዳዮች ለአስር ዓመታት ድርድር ሲደረጉ ይዟል። እነኚህ ቁጥሮች ናቸው። የፖለቲካ ፈቃደኝነት ካለ በቀላሉ ሊፈቱ የሚችሉ ናቸው። ይሁንና ዓላማው ስምምነት ላይ መድረስ ካልሆነና ዋስትና የሚሰጥ ምንም አይነት ደንብ ሳይኖር በአንድ ወገን ብቻ መስራቱ ሲቀጥል ግን ያን የግድቡንና የተከታዩን ፕሮጀክቶች ዓላማ ልማታዊ ነው ወይንስ የአንድን ሀገር ብሔራዊ ፍላጎት በሌላው ላይ በመጫን የማምታታት እቅድ ይሆን ስንል እንድንጠራጠር ያደርግናል።
እናም ያ ማለት ይህ በቀላሉ ለመፍታት የሚያዳግት ብርቱ ጉዳይ በካይሮና በአዲስ አበባ መካከል አለመግባባት እየፈጠረ ነው ማለት ነው? ሽኩሪ ይመልሳሉ።
Absolutely. Of course, this is a matter where we have expended a great time and energy, and there is no justification for not being able to reach an agreement on again what
ያለ ጥርጥር እርግጥ ነው ብዙ ጊዜና ጉልበት ያጠፋንበት ጉዳይ እንደመሆኑ ስምምነት ላይ መድረስ ላለመቻላችን ምንም ማሳማኝ ምክንያት አይኖርም። የተከስኩት ሳይንሳዊ ጉዳይ ነው። እናም ጉዳዩ ወደ የትኛውም ዓለም አቀፍ ድርጅት ቢመራ በሳምንታት እድሜ ውስጥ በቀላሉ ካንዳይ ስምምነት መድረስ ይቻል ነበር። የዓለም ባንክ ኢትዮጵያንም ሆነ የግብጽን ፍላጎት ፍትሃዊና ሚዛናዊ በሆነ መንገድ የሚያሟላ ስምምነት በልዩ ባለሙያዎች እንዲያዘጋጅና እንዲያዋቅር የሚልቅድ አቀረብን። ይህንን ኃላፊነት የሚወጣ ማንኛውም ዓለም አቀፍ ድርጅት ገለልተኝነቱን በመተማመን ያላንዳች ማቅማማት ለመፈረም ዝግጁ ነው። ይሁን እንጂ ይህን እቅድ ባቀረብንበት ወቅት ውድቅ ነው የተደረገው። ድምዳሜውን ላንተ ተወዋለሁ። ግን ለምን እንደዚህ ይሆናል?
ስለዚህ ከግብጽ አንጻር ይህንን ለመፍታትና ውጥረቱንም ለማርገብ የተሻለው ወደፊት ያስኬዳል የምትሉት መንገድ ምንድን ነው? ፒተር ጉዳዩን በተመለከተ ለውጭ ጉዳይ ሚኒስትር ሹክሪ የሰነዘረው የመጨረሻው ጥያቄ ነው።
Regional agreements. An agreement is readily available, as I said, whether we do it ourselves, whether we give it to an impartial group of experts. This isn't rocket science. There are a multitude.
ስምምነት ላይ ለመድረስ ግጭት እንዳልኩት እኛ ራሳችን እናደርገው ለገለልተኛ ባለሙያዎች ቡድን እንስጥ። ስምምነቱ ቅርብ ነው። የሮኬት ሳይንስ አይደለም። በእነዚህ ወንዞች ላይ የተሰሩ ውሃ የሚሞሉና እንዲሁም የታችኛውን የተፋሰሱ ሀገራት ጥቅም በሚያረጋግጥ ገንቢ መንገድ አገልግሎት የሚሰጡ በርካታ ግድቦች አሉ። ኃላፊነትና ግዴታዎቹ ምንድናቸው? የሁሉም የተፋሰስ ሀገራት ጥቅሞች ምንድናቸው? ይህንን ችግር ለመፍታት ከተፈለገ ብቸኛው መንገድ በግልጽ የሚቀመጥ ስምምነት ብቻ ነው።
የእንግሊዝኛ ክፍል ባልደረባችን ፒተር ክሎቲ ከግብጽ የውጭ ጉዳይ ሚኒስትር ሐሰን ሽኩሪ ጋር ካደረገው ሰፋ ያለ ቃለ ምልልስ በተለይ በኢትዮጵያዊ ህዳሴ ግድብና ተዛማች ርዕሰ ጉዳይ ዙሪያ ያተኮረውን ክፍል ነበር የተከታተላችሁት። ፒተር እንግዳውን የውጭ ጉዳይ ሚኒስትር ሹክሪን አመስግኖ ቃለ ምልልሱን አገባዷል። እኛም ፒተር እናመሰግናለን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቀዳሚ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትስአፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com የኢሜል አድራሻችን ነው። በተከታዩ መሰናዷችንም በአባይና በህዳሴ ግድብ ዙሪያ የጀመርነውን ትንታኔ እንቀጥላለን። በአዲስ አበባ የተደረገው ውይይት ያለ ስምምነት መጠናቀቁን ተከትሎ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በሶስቱ ሀገራት መካከል ያሉ ልዩነቶችን ጨምሮ በግድቡ ወቅታዊ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ ሰጥተው ነበር። ከዚህ ቀደም ባስተላለፍነው በዚህ ዘገባም ፕሮፌሰር ያዕቆብ ግድቡ አሁን ያለበትን ደረጃ አስረድተው ከግብጽ ጋር አሉ ያሏቸውንም ልዩነቶች አብራርተዋል። ኬኔዲ አባተ ከፕሮፌሰር ያዕቆብ ጋር ቆይታ ያደረገበትን ይህን ዘገባ ለዛሬ በድጋሚ አሰናድተናል። ቀጥሎ ይቀርባል።
በመጋቢት ወር 2003 ዓ.ም የመሰረት ድንጋይ ከተቀመጠለት ጊዜ አንስቶ ከ12 ዓመታት በላይ በግንባታ ሂደት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ አራተኛ ዙር የውሃ ሙሌት ተከናውኗል። መሰረቱን የጣሉት የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ጨምሮ ሶስት የሀገር መሪዎች የተፈራረቁበት ግድቡ አስቀድሞ በታቀደለት የ5 ዓመታት ጊዜ ውስጥ መጠናቀቅ ባይችልም በበርካታ ውስጣዊና ውጫዊ ፈተናዎች ታጅቦ አሁን ወደ መገባደዱ እየተዳረሰ እንደሆነ ተገልጿል። የታላቁ ህዳሴ ግድብ አጠቃላይ የግንባታ መጠን 93% መድረሱን ዋና ስራ አስኪያጁ ኢንጂነር ክፍሌ ሆሮ አስታውቀዋል። ከዚህም ውስጥ የሲቪል ስራው 98% መድረሱንና የኮርቻ ግድቡ ደግሞ ሙሉ በሙሉ ተሰርቶ እንዳለቀ ተናግረዋል። የግድቡ ቀሪ ግንባታም በአንድ አመት ጊዜ ውስጥ እንደሚጠናቀቅ ዋና ስራ አስኪያጁ አመልክተዋል። በአባይ ወንዝ ላይ የተዘረጋው ያወዛጋቢው ግድብ ግንባታ ፍጻሜ መቃረቡ እንዲሁም አራተኛው ዙር የውሃ ሙሌት መከናወኑ ይፋ ሆነው ታዲያ በኢትዮጵያ በግብጽና በሱዳን መካከል ያለው አለመግባባት በቀጠለበት ወቅት ነው። የዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በሶስቱ የተፋሰሱ ሀገራት መካከል ያሉ ልዩነቶችን ጨምሮ በግድቡ ወቅታዊ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ፕሮፌሰር ያዕቆብ ግድቡ አሁን ያለበትን ደረጃ እንደሚከተለው ይገልጻሉ።
ውሃ ከግድቡ ከግማሽ በላይ ተሞልቷል። ይሄ ደግሞ ከምድር በኋላ የቀረው ስራ ኤሌክትሮሜካኒካሉ እንግዲህ የተርባይኖችን የመስራት እነሱ በጣም ፋይን የሆኑ ቴክኖሎጂዎች ናቸው። ኢንጂነሮቹ እንደምነግሩን ሁለተኛ ግድቡ ዋናው ግድብ እየተጠናቀቀ ነው። 93 ቅድም እንዳልከው በሚቀጥሉት ጥቂት አመታት ተስማማል። ከዛ በኋላ ውሃው በየክረምቱ እየተሞላ ሀይቁ ከፍ እያለ ይሄዳል። የውሃ ሀይሉም ጉልበቱን ከፍ እያለ ይሄዳል። ግድቡ ሰውነት ላይ ከፍ ብሎ የሚሰሩት ተርባይኖችም ለማንቀሳቀስ የውሃ ከፍታ እንደዚህ መሰራ እየሆነ ይሄዳል። እንግዲህ አሁን ወሳኝ ደረጃ ነው የደረሰው። በዚህ በኋላ ግድቡ ግብጾች በሚያለሙትና በሚመኙት ወደ ኋላ የሚልበት ምክንያት ቢያንስ በቴክኒኩ አንጻር የለም። ግድቡ ወሳኝ ደረጃ ደርሷል።
ጠቅላይ ሚኒስትር አብይ አህመድ የግድቡን የውሃ ሙሌት ባለፈው ሳምንት እሁድ ጳጉሜ 5 ቀን 2015 ዓ.ም ማብሰራቸውን ተከትሎ ግብጽ ባወጣችው መግለጫ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብጽና ሱዳን ጋር ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015ቱን የመርሆች ስምምነት ወይም Declaration of Principles እና የዓለም አቀፍ ሕግጋትን የሚጻረር ነው ስትወቅሳለች። ግብጽ በውጭ ጉዳይ ሚኒስቴሯ በኩል ባወጣችው በዚሁ መግለጫ በሶስቱ የተፋሰሱ ሀገራት መካከል በካርቱም የተፈረመው የመርሆች ስምምነት ሶስቱ ሀገራት በህዳሴ ግድቡ ሙሌትና የመተዳደሪያ ደንቦች ላይ መስማማት እንዳለባቸው የተደነገገውን አስተውሳለች። ሚኒስቴሯ አያይዞም የኢትዮጵያ የአንድ ወገን ተግባራት ባለም አቀፍ ህግ የተደነገጉ የታችኞቹን የተፋሰሱን ሀገራት መብቶችና ጥቅሞች እንዲሁም የውሃ ደህንነታቸውን ወደ ጎን የተወነው ሲልም ከሷል። የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ፕሮፌሰር ያዕቆብ አርሳኖ በበኩላቸው ሙሌቱ የመርሆች ስምምነትንም ይሁን ዓለም አቀፍ ህግን የተጻረረ እንዳልሆነ አብራርተዋል።
Declaration of Principles ሶስቱ ሀገሮች በደንብ ተነጋገሩበትና በሀገር መሪዎች ደረጃ የተፈረመ መሆኑ የተረጋገጠ ነው። Declaration of Principles ብዙ አንቀጾች አሉት፣ 10 አንቀጾች። እነዚህ አንቀጾች የተያዙ ናቸው። ግድቡ እየተሰራ ባለበት ጊዜ የተደረገ ስምምነት ስለሆነ ያ ስምምነት ኢትዮጵያ በየውሃ ሙሌቷን የምታካሄደው ግድቡን እየሰራች ነው፣ ፓራሌል ቱ ዘ ኮንስትራክሽን ኦፍ ዘ ዳም የሚል ዋና አንቀጽ አለ። ጎን ለጎን እንደሚሄድ በደንብ የሚገልጽ አንቀጽ አለ። ይህ ደግሞ ግድቡን እየሰራች ባለችበት ጊዜ ግድቡን አቁሜ እስማማለሁ ማለት ሳይሆን ጎን ለጎን እየሞላው ሌሎች ስምምነቶችን ለማድረግ ይቻላል ማለት ነው። አንድ እሱ ነው በደንብ መሰመር ያለበት። ሌላው ይሄ ግድብ እንግዲህ ኢትዮጵያ የሚገባትን የውሃ ልማት ስታካሄድ ሲግኒፊካንት ሃርም ወይም ደግሞ የጎላ ጉዳት ታችኞቹ ሀገሮች እንዳያደርጉ በመጠንቀቅ የመስራት ፕሪንስፕል እዛ ውስጥ ተፈርመዋል። ፕሪንስፕል ደግሞ በዩኤን ኮንቬንሽንም ሆነ ኢትዮጵያና ሌሎች ሀገሮች በተስማሙት ኮኦፐሬቲቭ ፍሬምወርክ አግሪመንት በሚለው ውስጥ ያለ ፕሪንስፕል ነው። በአጠቃላይ በዓለም ኮንቬንሽናል በሆነ የውሃ አጠቃቀም ትራንስፓረንት ውሃ አጠቃቀም ውስጥ የሚገኝ ነው። ይሄ አስተሳሰብ ኢትዮጵያ አንደኛ ግድቡን እየገነባች ጎን ለጎን ነው የምትሞላው፣ ይሄ እዛ ላይ ተፈረመበት ነው። ሁለተኛ ኢትዮጵያ ይህንን ውሃ ስታለማ ኢኩቴብልና ሪዘርቨር በሆነ አጠቃቀም ሌሎቹን በከፋ መንገድ ባለመጉዳት የሚል ነው። ይሄ ተፈጽሞ ነው ያለው። ግብጽና ሱዳን አንደኛ ሙሌት፣ ሁለተኛ፣ ሶስተኛ ሙሌት ይህን ያህል ችግር አመጣብን የሚል ያቀረቡት ማስረጃም የለም። አራተኛ ሙሌትም እንደዚሁ ነው። ለወደፊት ሙሌቱ ሲጠናቀቅ ያው በዙ ነው የሚቀጥለው ጊዜ ነው ይህን የሚያሳይ ስለሆነ ስለዚህ ትርጓሜው ፕሪንስፕል ኦፍ ዲክላሬሽንን የሚጻረር አይደለም። በምላቱ ነው መታየት ያለበት ዲክላሬሽን ኦፍ ፕሪንስፕል።
በህዳሴ ግድቡ ላይ ያለውን አለመግባባት ለመፍታት በአፍሪካ ህብረት መሪነት የሚካሄደው ድርድር በወርሃ ሚያዝያ 2013 ዓ.ም ተመረጠ ከተቋረጠ በኋላ ባለፈው አመት ነሐሴ ወር በካይሮ አስተናጋጅነት የተደረገው ውይይትም ተጨባጭ ውጤት እንዳላመጣ ግብጽ ይፋ አድርጋለች። ለዚህም ግትር አቋም ይዛለች ያለቻትን ኢትዮጵያን ተጠያቂ አድርጋለች። ኢትዮጵያ በአንጻሩ ተጠያቂ የምታደርገው ግብጽ ነው። የድርድሩን መጓተትና እስካሁን ውጤት አልባ መሆኑን አስመልክቶ የቡድኑ አባልና የውሃ ፖለቲካ ተመራማሪው ፕሮፌሰር ያዕቆብ አስተያየት ሰጥተውናል።
ድርድር ሂደቱ የተጓተተው እኮ ግብጾች ማናቸውም ውሃ ሀገር የሚሰራ የውሃ ልማት የኛን ይሁንታ አስቀድሞ ካላገኘ አይሆንም። አሁን እንደሆነ የሚሰሩት ግድብ አስገዳጅ የሆነ ስምምነት ማዕቀፍ ውስጥ መግባት አለበት። ከሁሉም በላይ ደግሞ ግብጽ የምትደራደረው በ1929 ከእንግሊዞች ጋር ባደረገችው ውል እና 1959 ከሱዳኖች ጋር ባደረገችው ውል በሁለቱም ውል የናይል ውሃ የራሳቸውን ንብረት ነው ብሎ በሚያስቡት ባረጀ ባፈጀ እና ፎሲላይዝድ በሆነ አስተሳሰብ ላይ ቆማ ነው ግብጽ የምትደራደረው። በኢትዮጵያ በኩል ደግሞ እስካሁን ድረስ በዓለም ባደጉ አስተሳሰቦች እና የናይል ተፋሰስ ሀገሮችም ሲወያዩ ሲነጋገሩ ሲፈራረሙ ደግሞም ፍሬምወርክ አግሪመንት ሲያዘጋጁ በቆዩበት አይነት በጣም ዘመናዊ እና ለግብጽም ለሱዳንም እኩል በዓለም በሚሰራ ህግና አሰራር ለሁሉም ሀገር ኢክተብልና ሪዘርቭል ውሃ አጠቃቀምን በሚያመቻች መሰረት ላይ ሆና ነው ኢትዮጵያ የምትደራደረው። ስለዚህ የድርድሩ መሰረት ራሱ በጣም የተለያየ ነው። ስለዚህ ዝርዝር ያስፈልገው ይሆናል። ልዩነቱ እና ለመግባባት የማስችለው ይሄ ነው ማለት ነው።
ግብጽና ሱዳን በህዳሴ ግድቡ ላይ የሚያነሱት ተቃውሞ የተለያየ ነው። ግብጽ በዋናነት ግድቡ በተፈጥሮ የሚደርሰኝን የውሃ መጠን ይቀንስብኛል የሚል ተቃውሞ ታቀርባለች። በየጊዜው የተለያየ አቋም በማንጸባረቅ የምትታወቀው ሱዳን ደግሞ ከግድቡ የሚለቀቀው የውሃ መጠን ወጥነት የሌለው ከሆነ በአነስተኛ ግድቦች ይዞታ ላይ ተጽዕኖ ያሳድራል የሚል ስጋት እንዳላት ትገልጻለች። በመሆኑም ሁለቱ አገራት ኢትዮጵያ የግድቡን የውሃ ሙሌትና በየአመቱ ግድቡ የምትለቀውን የውሃ መጠን አስመልክቶ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ የመድረስ ጥያቄን ፈጽሞ ላለመቀበል አቋም ይዛለች። ግብጽ ውዝግቡን ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷና በድንበር ተሻጋሪ ውሃ አለመግባባት ጉዳይ ላይ ለመጀመሪያ ጊዜ አጀንዳ ይዞ የተወያየው ምክር ቤቱ ነገሩን ወደ አፍሪካ ህብረት መመለሱ አይዘነጋም። የግድቡ ግንባታና የውሃ ሙሌት አሁን የደረሰበት ደረጃ በድርድሩ ሂደት ላይ ስለሚኖረው ሚና እንዲሁም የታችኛው ተፋሰስ ሀገራት በተለይም ግብጽ ባላት አቋም ላይ ተጽዕኖ ይኖረው እንደሆነ የጠየቅናቸው ፕሮፌሰር ያቆብ አርሳኖ ምላሽ ሰጥተውናል።
እንግዲህ ግብጽ በጣም የተቸገረችው አቋሟን ወደ ጋራ ጥቅም ማሳደግ ነው ያቃታት። እኔ ቀደም ሲል ሌሎች እንግሊዞች አወቁልን ከሱዳን ጋራ ውሃ ሙሉ በሙሉ የኛ ነው በሚል መሰረት ካልሆነ በስተቀረ ውሃ ሊነካብኝ አይችልም በሚል ባረጀ ሌሎች ተገቡ ጭራሽ የማይቀበሉት እና ለእነሱ ብቻ ይሰራል ብሎ ባሰቡት ግን ሊሰራ በማይችል አይነት መሰረት ላይ ቆሞ ነው የሚከራከሩት፣ የሚደራደሩት፣ የሚጽፉት እና ይሄ ነው እንግዲህ ግብጽን አስቸግሮ የያዘው። ከዚህ ግብጽ ፈቀቅ ብላ ወደ ዘመናዊነት ከመጣች ለግብጽም ይጠቅማል፣ ለኢትዮጵያም ይጠቅማል። በአጠቃላይ በድንበር ተሻጋሪ ወንዞች ላይ በዓለም ላይ ለሚሰሩ ልማቶችም በር ከፋችና አስተማሪ ሊሆን ይችል ነበር። እንግዲህ ከአስተማራት ሊያስተምራት ይችላል። እንደምታየው ፖለቲከኞቹም ጻፊዎቹም ጋዜጠኞቹም የግብጽ አቋም እንዳይቀየር የማሳደጊያ እሱ ለመንከባከቢያ ግብጽ እየተደራደረች ያለችው በተቻለ መጠን ለግብጽ ሕዝብ የገባችውን ቃልና ግብጽ ውሃውን የግብጽ ግብጻዊ ለማድረግ የማታረገው ነገር የለም፣ ይሄንን ለሕዝቡ ፕሮሚስ ስለሚያደርግ የሀገሩን ፖለቲካና የስም ጥያቄ የሚያረጋጋ መሳሪያ አድርጎ ነው እንጂ የሚጠቀሙት የግብጽን ጥቅም ከሌሎች ሀገሮች ጥቅም ጋር አያይዘው አስማምተው አግባብተው አቋሟን ብትለውጥ ይጠቅማል። ግን አቋም መለወጥ በግብጽ በኩል በጣም አስቸጋሪ ሆኖ ነው እስካሁን ደስ የታየው። ለወደፊት ትለውጣለች ብለን ተስፋ እናደርጋለን።
በአፍሪካ ህብረት ጥላ ስርም ይሁን በሌላ መንገድ ከግድቡ የመሰረት ግንባታ ጀምሮ የሚደረጉ ድርድሮች ሁነኛ ስምምነት ቢርቃቸውም ቀጣይ ዙር የሶስትዮሽ ውይይት በተያዘው መስከረም ወር በአዲስ አበባ እንደሚደረግ ይጠበቃል። ከአንድ ሳምንት በፊት አራተኛው ዙር የውሃ ሙሌት መከናወኑን ተከትሎ ግድቡ የያዘው የውሃ መጠን 42 ቢሊዮን ኪዩቢክ ሜትር መድረሱ ተገልጿል። አራተኛው ዙር የመጨረሻው ሙሌት እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ስስር ገጻቸው ላይ አያይዘው ማስፈራቸው ይታወሳል። ጠቅላይ ሚኒስትሩ የመጨረሻ ሲሉ ምን ማለት እንደሆነ የጠየቅናቸው ፕሮፌሰር ያቆብ የመጨረሻ የሚለው ቃል ከዚህ በኋላ በሚካሄደው ሙሌት ውሃው በግድቡ አናት ላይ እንደማይፈስ የሚያመለክት እንደሆነ ጠቁመዋል።
አሁን ግድብ ሞል ላይ የሚባለው ሞልቶ በመሃል ግድብ ግንባታ ሲፈስ ኦፕሮስ ያረክ ነው አሁን ወንድሮ እንደምታዩ ከዚህ ከሐምሌ ጀምሮ እየተሞላ ታውና ሲጨርሶ መስከረም ላይ ነው እንግዲህ የኛው ፍሰት ያሳየው ለወደፊቱ ግድቡ ከፍ ይያለ በሚሄድበት ጊዜ ውሃ ወደ ኋላ እየሄደ ታይቁን ይሞላል እንጂ ወደዚህ ወይ የመፍሰስ ባህሪው እየቀነሰ ይመጣል ማለት አስፈላጊ ማይሆነ ግድቡ ከፍ ይያለ ሲሄድ እንግዲህ ውሃ ወደ ኋላ ወደ ግድ ወደ ግብ ወደ ታይቁ እየተከፋ ነው የሚሄድ ሙሌቱ ወደ ኋላ ወደ ፊት ሳይሆን ግድቡ ከፍ ይያለ ሲሄድ ያው ወደ ውጪ አይፈስም ግን ወደ ኋላ ወደ ታይቁ የሞላ ሰፊ ሀይቅ ስፍራ እያዘ ስለሚሄድ ሞልቶ ፈሰሰ የሚባለው ባህሪውን ሊቀይር ይችላል። አሁን ኦቨርፍሎ የማድረግ አስፈላጊነቱ ለወደፊት አይኖርም የሚል እሳቤ ታስቦ ሊሆን ይችላል። ግን አሁን በዚህ በዛሬ ደረጃ ላይ ሞልተን ጨርሰናል እናቆማለን የሚል ሀሳብ ሊታሰብ አይችልም። እንዲህ አይነት ትርጓሜም ከጠቅላይ ሚኒስትሩ አባባል ሊወሰድ የሚገባ አይመስለኝ። ሞልተን ኦቨርፍሎ አድርጓል የሚባለው ስለምቀር ምናልባት በዚህ ሀሳብና በዚህ ምክር ይመስለኛል እንዲህ ያሉት እንጂ በመጠራው ግድቡ አሁን እስኪያልቅ ድረስ እስከ 74 ቢሊዮን ኪዩቢክ ሜትር እስኪሞላ ዲዛይኑ ይሄ ነው። ግድቡ ከፍ እያለ እየተሞላ በሚቀጥለው መወዳኛ ማመች እያለ የሚጠናቀቅ ይመስለኛል እንጂ አሁን ዘንድሮ እዚች ላይ ያበቃል የሚል ሀሳብ ሊኖር አይችልም። አገላለሱ ሌላ ትርጓሜ ወይም ደግሞ ሌላ የቴክኒካል አመላካች ያሞላል አመላካች ለማሳየት ሊሆን ይችላል። ይህ ግምት ነው። እሱ ግን እሳቸው በምን አስበውት በቴክኒክ ሰዎች እንዴት እንደተመከሩ እርግጠኛ አይደለሁም። ይህ ሳቤ ግን አሁን ያልኩህ ነው።
በያዝነው የ2016 ዓመተ ምህረት 5 ተጨማሪ ዩኒቶች ኃይል ማመንጨት እንደሚጀምሩ የገለጹት የዳሴ ግድቡ ዋና ስራ አስኪያጅ ክፍሌ ወሮ ይህም ከዚህ ቀደም ኃይል ማመንጨት የጀመሩትን 2 ዩኒቶች ጨምሮ ኃይል የሚያመነጩ ዩኒቶችን ቁጥር ወደ 7 ከፍ እንደሚያደርገው አመልክተዋል። አጠቃላይ የዩኒቶቹ ብዛት 13 ነው። 1.8 ኪሎ ሜትር ርዝመትና 145 ሜትር ቁመት ያለው ግዙፉ የሃይድሮኤሌክትሪክ ኃይል ማመንጫ ግድብ ሙሉ ለሙሉ ተገንብቶ ሲጠናቀቅ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን አጠቃላይ ኃይል የማመንጨት አቅሙ 5150 ሜጋዋት ነው። ይህም በአሁን ወቅት ከ107 ሚሊዮን የአገሪቱ ህዝብ ግማሽ ያህሉ ብቻ የኤሌክትሪክ ኃይል አገልግሎት በሚያገኝበት ሀገር የኤሌክትሪክ ኃይል ምርቱን በእጥፍ የሚያሳድገው እንደሆነ ተመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እያደመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አማሪክ ላይ ወይም በኤክስ ወይም በቀድሞ አጠራሩ በትዊተር #ቪኦኤ አማሪክ ላይም ልታደርሱን ትችላላችሁ። ተከተሉን፣ አስተያየቶቻችሁን አጋሩን። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ የአየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዱ ላሳልፋችሁ።
ጤና ስልኝ እንደምናምሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማምሸው እንግዲህ ወሌ ነኝ። ከመሞት አልድንም ጥላውን ገሰሰ። በዚህ ሳምንት ጥላውን ገሰሰና ማዲንጎ አፈወርቅ በተለያየ መንገድ ሲዘከሩ ነበር። መስቀል ጥላውን የተወለደበት ቀን ሲሆን ለማዲንጎ አፈወርቅ ደግሞ የሙት ዓመትና የሐውልት ምርቃት ስነ ስርዓት የተከናወነበት ሳምንት ነበር። የጥላውንን ከመሞት አልድንም የዚህ ሳምንት የሙዚቃ ቃና መክፈቻ እንዲሆን መርጫዋለሁ። በኩሪነት ስደት ማድመ የተሳረ ማዲንጎ አፈወርቅን ለማስተዋወስ ደግሞ ትዝታውን ልጋብዛችሁ። አግኝቶ ላያገኝ ወይ ተቀሞ ላይተቀመው ሰው ለምን ይኖራል ትዝታ ሲያደክመው?
Thank you.
ና ማሪንጎን በዚህ ካስታውስን ወደ ውጪ ሙዚቃ ብናልፍስ Marvin Gaye, what's going on?
Can see, oh, what's going on?
ከአምሳ ዓመታት በፊት የተዘፈነው ይዘፈን በወቅቱ የነበረውን ኢፍታይነት፣ ጥላቻ፣ ስቃይ፣ የፖሊስ ጭካኔ፣ ድህነት ወዘተርፈ የሚያሳይ ሲሆን የዘፈኑ መልእክት አሁንም ዋጋ እንዳለው ይታመናል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃና ነው። እስከ አራት ሰዓት አብሬያችሁ የማምሸው እንግዲህ ወልዴ ነኝ። ፍቅራችን ቆየት ያለ የሚኒሊክ ወስናቸው ዜማ ነው። ሙላቱ አስታጥቄ የሰራው ነው። እንንተባለ አብረን ስንፈነድቅ ደስ ብሎስሉ አስታጥቄ በሙዚቃ ያቀናበረው ፍቅራችን የተሰኘው የሚኒሊክ ወስናቸው ዜማ ነበር። ቼን ኦፍ ፉልስ በአሬታ ፍራንክሊን ሞኞችን አሰልፈ እያለች ነው አሪታ። ለአምስት ዓመት አብራው የቆየችው ፍቅረኛው ሌሎችም ወዳጆች እንዳሉትና እርሷ ከእነርሱ አንዷ ሞኝ መሆኗን ማወቋን የሚተርክ ነው። ታዩ ለሚሏትም ፍቅሩ ጠንካራ እንደሆነ እርሷ ግን አቅም እንደሌላት ትነግራቸዋለች። Hey! ፍራንክሊን ወደኛ ፋንቲሽ በቀለ ቆየ አልፋለን አንተ ልጅ ወድጄ ነው የዛሬው የሙዚቃ ቃና የመጨረሻ ምርጫዬ ነው በዚህ ዜማ ነው የምሰናበታችሁ እንግዲህ ወልድ ነኝ የሳምን ሰው ይበለን ሰላም
Thank you.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ የቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም ደናደሩ።